የብዙ ኢትዮጵያውያን ህይወት የተፋበትን የሰሞኑን የኦሮሚያ ቀውስ መንስኤዎች ሁከቱ በህይወትና በንብረት ላይ ያደረሰውን ውድመት ይዳስሳል። ተከታዩ ዝግጅት የተጠያቂነትን ጉዳይ ያነሳል። የተባባሰው ሁኔታ እንዳይፈጠርና ለዘላቂ መፍትሄ የሚያግዙ ጠንካራ መፍትሄዎችን ለማጤንም ይሞክራል። የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴን ያወያየው አሉላ ከበደ የውይይቱን ሁለተኛ ክፍል ቀጥሎ ያቀርባል።
ለሚበልጥ አላማ መሸነፍ ነው ማሸነፍ የሚል ሀሳብ ነው ያስረገጥሽው። የት ነበርሽ? ምናልባትም ከጊዜው ጋር የሚሄድ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። እስኪ በእርግጥ ሊረዱ በሚችሉ መንገዶች እንነጋገር። ይህ የመጨረሻው ድንገት አቶ ጀዋር መሐመድ የኦሮሞ አክቲቪስት እና የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ መንግስት ያደርግለት የነበረውን ጥበቃ ሳያሳውቅና ያለ ቦታው የመሳብ እርምጃ ተወሰደ የሚል ነው። ያን ተቃውሞ የተነሱ ሰዎች የወሰዱት እርምጃ በምክንያትነት የተለኮሰውም በዛ ድንገት ነውና ያ መንግስት ሊወስድ ነበር የተባለው አሁን ድረስ እያወዛገበ ያለ ነገር በርግጥ አቶ ጀዋር ባለው መንገድ የተወሰደ ከሆነና ሳያሳውቋቸው ለአደጋ የሚያጋልጣቸው ሁኔታ ተፈጥሮ ከሆነ በመላሹ ግን በየትኛውም አካባቢ ያሉ ሰዎች ላይ ጥቃት መፈጸም ነበረበት ወይ? እንዴት ነው ቀዋሚ በሰላማዊ መንገድ የሚገለጸው?
ይሄንን ጉዳይ ተንትኖ ለማየት ያለኝ መረጃ በቂ ነው ብዬ አላምንም። ምክንያቱም በፌስቡክ ላይ እና በተወሰኑ ሚዲያዎች ላይ የተነገረ ነገር ብቻ አይደለም እውነት ማለትና ለአንድም የህግ ባለሙያ እውነት ከብዙ ነገሮች ጀርባን ሰልፍለህ ልታገኘው ስለምትችል እዚህ ላይ ተንተርሶ ድምዳሜ መስጠት አስቸጋሪ ይሆናል ብዬ አስባለሁኝ። ግን እንደ ዜጋ እንደ ኢትዮጵያዊ የሚሰማኝ ነገር በማንኛውም ሁኔታ ውስጥ ዛሬ ያለንባት ሀገር ስለመነጋገር እድል የሚያሳጣ ወይም ደግሞ ጠረጴዛ የሌለባት ሀገር ናት ኢትዮጵያ ብዬ አላምንም። እርግጥ ነው ማንም ሰው በምንም አይነት መልኩ ማንኛውም ሁኔታ ደህንነቱ አደጋ ላይ ሊወድቅ አይገባም። እንኳን ኢትዮጵያዊ የሆነ ሰው ኢትዮጵያ ውስጥ ሆኖ ማንም ሰው ሰው እንደ ሰው። ስለዚህ የማንም ሰው ደህንነት በምንም አይነት ሁኔታ ሰዎች ሊፈልጉ የሚሰጡትና ሰዎች ሊፈልጉ የሚነፍጉት ነገር ሊሆን አይገባም። ነገር ግን እንዳልኩ በሰላምና ደህንነት ፍልስፍና ውስጥ አንድን ነገር ዝም ብለህ ከዛው ከቀኑ ተነስተህ አታየውም እና ጠልቆ ማየት እና ዝርዝር ዳሰሳ ማድረግ ያስፈልጋል። ይሄን ነገር ትክክል ነበር ወይ ሚዛናዊ ነበር ወይ አልነበረም ወይ ብሎ ለመናገር እንደዚ አይነት ጥልቅ እይታ ይጠይቃል። ዞሮ ዞሮ እኔ ግን በምንም አይነት ሁኔታ ውስጥ እንሆን አሁን ባለንበት መነጋገር የምንችልበት አትሮኖስ ታጥፏል ብዬ አላስብም። ሰዎች ተገለው ወይም ደግሞ በብዙ መልኩ የተጠራቀመ ሶት ያላቸው ሰዎች ሊኖሩ ይችላሉ እና የእነዛን ሰዎች ብሶት ለማስተናገድ አማራጮች የሉንም ወይ አሉን ወይ ብሎ ማለት ትንሽ ማየት ያስፈልጋል። በእኔነት አሁንም ኢትዮጵያ የምትባል ሀገር አለችን፣ የጋራ ሀገር አለችን እና ምንም አይነት ሁኔታ ውስጥ ብንሆን በተለይ ደግሞ ከኛ ትንሽ የመማር እድሉ ፈጣሪ ካመቻቸልን ሰዎች በተቻለ መጠን ከሚያባብሱ ወይም ደግሞ ነገሮችን ወደ አዘቅት ከሚወስዱ ነገሮች ለመቆጠብ ወደ ተሻለ ነገር የሚያመጡ ነገሮችን ብናደርግ በዛ መልኩ ብልጫ ማምጣት ይቻላል ብዬ አስባለሁኝ። ምናልባት አልተለማመድነውም ካልሆነ ያ ወይ መሀል ላይ በትውልድ ጠፍቶ ከሆነ አላውቅም፣ የኛ ትውልድ ጠፍቶ ከሆነ አላውቅም እንጂ እናት አባቶቻችን አያቶቻችን ቁጭ ብሎ የመነጋገር ስልክ ሞባይል ሳይኖራቸው እንደኛም ትልልቅ አዳራሽ ሳይኖራቸው እዛ ተጨምር እየተነጋገሩ ችግሮቻቸውን የመፍታት ባህላቸውን አይተናል። ኢትዮጵያውያን ሆ ብለው የሚነሱት ጠላትን ለመመከት እንጂ ወንድማቸውን ጎረቤታቸውን ለመምታት አይደለም። ታሪካችን እና ምናልባት ከትላንታችን ካነስን ምሽታ ተጠያቂ የሚያደርገን ይመስለኛል። በእኔ በኩል በማንኛውም አግባብ በማንኛውም ሚዛን የመነጋገር ባህልን የሚያጎለበት በመነጋገር ችግርን የሚያፈታ ጥንካሬ ወይም ጀግንነት ከዚህ የሚመነጭ ሆኖ የሚታይበት ማህበረሰብ መፍጠር መቻል አለብን። ይሄ ነው ማምነው። ምክንያቱም አሁን የምናያቸው በጣም ብዙዎቹ የሚፈጸሙ ነገሮች የእኛን ርብና ወይም የእኛን ሁኔታ ይመጥናሉ ወይ ብዬ ሳስብ ምናልባት ከዚህ የተሻለ መሆን ስለምንችል በዚህ መልኩ ባንገለጽ፣ በዚህ መልኩ ባንፈረድ እንደ ኢትዮጵያዊ ጥሩ ይሆናል ብዬ አስባለሁ። ያም ሆኖ ግን ደግሞ አንዳንድ ጊዜ ያልተጠበቁ ነገሮች ይከሰታሉ እና እዚህ መልኩ ተጠብቆ ነበር ወይ የሚለውን ነገር እርግጠኛ መሆን አይቻልም። ምክንያቱም እኔ አይደለሁም እዚህ ነገር ጀርባ በደንብ ከኔ የበለጠ በጥልቀት የሚያውቁት ሰዎች ትንታኔ ይሰጡበት። እኔ ግን የማምነው በምንም ይሁን በደንብ ደስተኛም ላንሆን እንችላለን። በጣም ብዙም ተስፋ ላይኖረን ይችላል። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችል ብዙ አሁን አለ።
መልካም
ድል ይኖራሉ። ሌላ ጥያቄ ነው
እድሉ አለ ብለሻል። አሁን በእርግጥ ያድል ባለበት ሰዓት ነው መነጋገሩ ሊቀድም የሚገባው። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ አይንስ ተጠያቂነት ይኖራል ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በርካታ ቦታዎች የብዙ ሰዎች ህይወት በከንቱ አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርምና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር ፍት ነበርሽ።
እንደምታውቀው ዜጎች ማህበራዊ ሁላላቸው ከመንግስት ጋራና መንግስት ግዴታ ተሽካሪ ወይም ዲሲቪረር እንለዋለን በህግ ቋንቋ። መንግስት ሁልጊዜ የዜጎቹ የግዴታ አካል ነው። የዜጎቹ ግዴታ ተሽካሪ ነው። ዜጎች ደግሞ መብት ባለመብት ናቸውና መንግስት ያው እንግዲህ እያንዳንዱን መብት የማሟላት የመጠበቅ እና የማክበር ግዴታ አለበትና የመጠበቅ ግዴታው ላይ ምን ያህል ሚናውን እየተወጣ ነው የሚለው ጥያቄ ውስጥ አሁን እየወደቀ ይመስላል። መንግስት ነው ይሄንን ለማንም አሰጥም። ለምን ያው ኢትዮጵያ ሀገር ነች፣ መንግስት አላትና ለመንግስት ነው የምንሰጠው። በሌላ ሁኔታ ውስጥ ለምሳሌ ዜጎች መብቶች የሚጠበቁባቸው ሁኔታዎች በዚህ ሁኔታ ውስጥ በሌሎች አካላት የሚወድቁባቸው ጊዜያቶች ይኖራሉ። ግን እንደኛ እንደ ኢትዮጵያ አይነት ባለች ሀገር ትልቅ ሀገር ትልቁ ስራ የመንግስት ነው እና መንግስት እንግዲህ አሁን ብዙ ጊዜ በግጭት አፈታት ስነ ትምህርት ውስጥ እንደዚህ አይነት ሁኔታዎች የአቅምና የፍላጎት ጉዳይ ተብሎ ይወሰዳል እና አንዳንድ መንግስታት ፍላጎት አላቸው፣ አቅም የላቸው። እነሱ ግን አቅም የለንም ብለው ሲጠይቁ ያው የአቅም ድጋፍ ይደረግላቸዋል ከሌሎች ዓለማት አሜሪካንም ጨምሮ ከምዕራቡም ዓለም ጨምሮ ከህዝብም ጨምሮ። ሌሎች ደግሞ ፍላጎቱ የላቸውም ያንን ነገር ለማድረግና አቅሙ አላቸው ግን ፍላጎት አንዳንዶች ደግሞ አቅሙ ፍላጎቱም አይኖራቸውምና መንግስት ግዴታውን በአግባቡ እየተወጣ ነው ወይ ሙሉ በሙሉ እየተወጣ ነው ብዬ አላምንም። ግን ያለበት ችግር የአቅም ነው የፍላጎት ነው የሚለውን እንደገና ጥናት ይፈልጋል፣ ጠልቆ ማየት ይፈልጋል። እና መንግስት ይህን ለማድረግ አቅም አንሶ ነው ካለ የአቅም ድጋፍ አይ ፈቃደኛ አይደለም አለበት። ግን ያን ሲጠይቅ መንግስት አናውራ እስካሁን ብዙም አላየንም አቅም ችግሩኛል እና በዚህ መልኩ ሰፖርት ልደረግ የሚል ነገር አይታየም። ግን ደግሞ አሁን ባለንበት ሁኔታ ያው መንግስት ብቻ መንግስት መንግስትን ብቻ ብለን ማለፍ አንችልም። ለምን ያው መንግስትም ከዚህ ጊዜ ወጣ ነው። መንግስት ከሌላ ፕላኔት የመጣ ነገር ስላልሆነ ብዙ ጠረጴዛ ዙሪያ ውይይቶችን መነጋገር አለብን። ብዙ ጊዜ ሳንነጋገር ይለመዳሉ። አሁን በፊት አንድ ሰው ሲገደል እኮ ትልቅ ነገር ነው። አሁን እኮ በቀን 60-50 ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባቸው ሁኔታዎች ነው የምንሰማው እና ይሄ በጣም ሊያሳስበው እና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አዝዩዋል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበብን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ ምንም ሌላ ሀገር እኮ አስር ሰው ሞተ በጎርፍ ሲባል የቢቢሲና ሲኤንኤን ትልቅ ዜና ነው። እኛም የሀዘን መግለጫ እናስተላልፋለን። አሁን ግን እኛ ሀገር ውስጥ ይህ ሁሉ ሲሆን ሊለምደው አይገባም። ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ። ያንን ደግሞ ለህዝብ ማሳወቅ አለበት። ለምን ህዝብ መተማመን የሚችለው ሲያውቅ ነው። የሚወሰደውን ነገር አውቅ ያለሁ ይህን እርምጃ ለዚህ ተደርጓል ሲል ነው እንጂ በጣም ብዙ መተንበዮች አሉ፣ በጣም ብዙ መላምቶች አሉ እና አንዳንድ ጊዜ አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋን ነው የሚያቀርቡ መጋነኖች እና ለምንድን ይህ የሚፈጠው መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎች አካላት እድሉ ይኖራል፣
ያን የሚሙላት እድሉ ይኖራቸዋል።
የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋል እና ያ በጣም አደገኛ ነው እና የምንመለስበት የማንችለው ቁልቁለት ውስጥ ሁላችንን የሚሆን ይገባል እና መንግስት የመጠበቅ ከዛም ገጥሮ ደግሞ እያደረገ ያለውን ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት፣ የህግ ግዴታ አለበት። ምርጫ አይደለም ይሄ፣ ለመንግስት ግዴታው ነው ብዬ ነው የማምነው። አሁን እኮ በቀን 60-50 ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባቸው ሁኔታዎች ነው የምንሰማው እና ይሄ በጣም ሊያሳስበው እና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አዝዩዋል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበብን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ ምንም ሌላ ሀገር እኮ አስር ሰው ሞተ በጎርፍ ሲባል የቢቢሲና ሲኤንኤን ትልቅ ዜና ነው። እኛም የሀዘን መግለጫ እናስተላልፋለን። አሁን ግን እኛ ሀገር ውስጥ ይህ ሁሉ ሲሆን ሊለምደው አይገባም። ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ። ይሄንን ደግሞ ለህዝብ ማሳወቅ አለበት። ለምን ህዝብ መተማመን የሚችለው ሲያውቅ ነው። የሚወሰደውን ነገር አውቃለሁ ይሄን እርምጃ ልታደርጓል ሲል ነው እንጂ በጣም ብዙ መከንዳዮች አሉ፣ በጣም ብዙ ምናምቶች አሉ። እና አንዳንድ ጊዜ አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋነው የሚያቀርቡ መጋመኖች እና ለምንድን ይሄ የሚፈጠው መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎቹ አካላት እድሉ ይኖራል፣
ያን የሚሙላት እድሉ ይኖራቸዋል።
አዎ የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋል። እና ያ በጣም አደገኛ ነው። እና ልንመለስበት የማንችለው ቁልቁለት ውስጥ ሁላችንም እንዲሆን ይገባል። እና መንግስት የመጠበቅ ከዛም ገብሮ ደግሞ እያደረገ ያለውም ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት፣ የህግ ግዴታ አለበት። ምርጫ አይደለም ይሄ፣ ለመንግስት ግዴታው ነው ብዬ ነው የማምነው።
የት ነበርሽ? በጣም መሰረታዊ ነገር ነው እየነካሽ ያለሽው፣ ዛሬ እያነጋገረ ያለ አሳሳቢነቱንም ይበልጥ እያገነነ የመጣ ይመስለኛል። የመንግስቱንም ህልውና ጥያቄ ውስጥ እያስገባ ነው። አንዳንድ ጊዜ ሌሎች ኃይሎች ከመንግስት በላይ ገነው እንዲመጡ መልስ ሰጪ እንዲመስሉ ቀደም ብለሽ በገለሽው መልኩ በመንግስት ውስጥ ሌላ መንግስት እየተነሳ የሚመስል ነገር ሲመጣ ተአማኒነት ሲጠፋ ህግና ስርዓት ለመፋለስ ቅርብ ይሆናል። ለሟች የደረሰበት በደል የመጨረሻ ነው። ሁለተኛ አማራጭ፣ ሁለተኛ ህይወት የለም። ቤተሰባቸውን ላጡ ሰዎችም ጉዳቱ ያን ያህል ጥልቅ ነው። ከዚህ አንጻር ግለሰቦች የሰውን ህይወት የመውሰድ ያህል ያለ ምክንያት ያን አይነት መብት ለራሳቸው የሚሰጡበት ሁኔታ የቱ ጋ ነው የሚቆመው የሚለው ጥያቄ ይነሳልና በመንግስት በኩል ትልቁ ኃላፊነትና ጥያቄ እንዳለ ሆኖ ሌሎች እንዲነጋገሩበት በዚህ ሰዓት ወደ ተሻለው መንገድ እንዲመጣ ተጠያቂነትን፣ ቅድም ያነሳሽን በይፋ ግልጽ መረጃ መስጠትን፣ ማጽናናትን ጨምሮ በአስደንጋጭና አገር ጭንቅ ውስጥ በገባች ጊዜ ከመንግስት የሚጠበቁ በይፋ በአደባባይ ተወጥቶ መናገርም ቦታ አለውና ከዚህ አንጻር ሌሎችም በመንግስት ስልጣን ላይ በኃላፊነት ላይ ያሉም ተራውም ዜጋ እንዲነጋገርበት እስኪ በዚህ ጉዳይ የመጨረሻ የምትሆን ሀሳብ ሩይና ውይይታችን ይንቋጭ።
እኔ ከአቅም ጋራ ነው አርጌ መደንበን የምፈልገው። ምክንያቱም በተለያየ አግባብ የተለያየ አቅም ያለን ሰዎች አለን እና ኢትዮጵያውያን ይሰማሉ። ወጣቶች ደግሞ አሁን ባለው ሁኔታ ነገሮችን በጣም በንቃት ነው የሚጠይቁትና የሚጠብቁት። እና እነዚህን ነገሮች የሚለውጥ ንግግር ያስፈልገናል ብዬ አስባለሁኝ። ግን ንግግራችን መሆን ያለበት አንድን ሰው ታሪክ አንድን ሰው ሀቅ ባረገ መልኩ ሳይሆን እያንዳንዳችን በዚህ ነገር ውስጥ ድርሻ አለን፣ እገሌ ነው ጥፋተኛ፣ እገሌ ነው መስቀል ያለብን፣ እገሌ ነው ማውገዝ ያለብን የሚል የመፈረግ አይነት ስሜት ካለን ወደፊት መራመድ አንችልም። ዝም ያልነው ሰዎችን ጨምሮ በጉዳዩ ተገቢ ያልሆኑ ማስተያየቶች የሰጠነው ጭምር ሁላችንም የዚህ ነገር የጋራ ተቋዳሾች ነን። ስለዚህ በኩል ደረጃ እኔም ባለሁበት የሚል ኃላፊነት የመውሰድ አይነት ማዝማሚያ አሳይተን በጋራ ቁጭ ብለን ለመነጋገር ይሄ ትልቅ እድል ነው ብዬ ነው ማለት። ምክንያቱም አሁን ያለችን ትንሽ የተለየ ትኩረት የምትፈልግ ከበፊት የተለየ ፍጥነት የምትጠይቅ ለመዳን ፍጥነት የምትጠይቅ የታመመች ሀገር ናት እና ያንን ለማድረግ ሁላችንም የአንዱን ሰው ጥያቄ አሳንሰን የሌላውን ሰው የኔ ይበልጣል ያንተ እኮ እንዲህ ነው ብለን ሳይሆን ሁላችንም እኔም አለኝ አንተም አለህ ይቁጭ ብለን እናውራ ለማለት በዚህ ነገር ውስጥ ለማለፍ ተነጣጥለን ሳይሆን ተያይዘን የምናልፍበት ጊዜ ነው እና ሁላችንም ለሌሎች ጥያቄ ክብር መስጠት ያለብን ይመስለኛል። ምንም ይሁን ምንም የሰዎች ጥያቄ መስተናገድ አለበት። ነገር ግን ሁላችንም በጋራ መስማማት ያለብን ነገር ማንኛችንም ሌሎችን በመግደል ለመኖር መሞከር የለብንም፣ ማንኛችንም የእኛን መብት ለማስከበር የሌሎችን መብት መግፈፍ የለብንም የሚል ደግሞ የጋራ ስምምነት ላይ መድረስ ያለብን ይመስለኛል እና አንድ ጥፋት ሌላ ጥፋትን ነው የሚወልደው። ስለዚህ በመነጋገር ግን እንደዚህ አይነት ስሜታዊ የሚመስሉ ግጭቶችን መፍታት ይቻላል እና እኔ አሁን የምለው የመራራቅና የመወነጃጀል በመካከላችን ያለውን ገደል የማስፋት ነገራችንን ትተን አንድ እርምጃ ሁላችንም ወደፊት ከመጣን መሀል ላይ ሁላችንም እንገናኛለን ብዬ አስባለሁ። እንኳን እኛ አፓርታይድ በምንም በምንም የማይገናኙት ሰዎች ናቸው ይህንን ሁሉ ታርቀው ዛሬ ትልቅ ሀገር ከፈን ይሄ ነገር ሲከሰት እንደው አፍሪካ ነበርኩኝ እና እያየሁም ነበር። እነሱ ከዛ ማገገም ከቻሉ እኛ የትላንት ታሪካችንን ለትምህርት ተጠቅመንበት የነገ ተስፋችንን ግን አብረን የመገንባት ስራውን ሳንዘገይ መጀመር አለብን ብዬ አስባለሁ። በዚህ ውስጥ ሁላችንም ኃላፊነት መውሰድ አለብን። አነሰ በዛ ሳይባል ሁላችንም የጋራ ህልማችን የተሻለች የሁላችንም ሀገር መሆን አለባት እና አሁን ትልቁ ነገር አንዳችን የአንዳችንን ጥያቄ መስማት ይኖርብናል። መቀበል የጥያቄ ነው ግን መስማት አለብን ነው ብዙ ሰው የሚፈልገው መሰማት ነው፣ መደመጥ ነው። ወጣቶቹን ጨምሮ መደመጥ ስለሚፈልጉ ነው እንደዚ አይነት ያልሆኑ ነገሮች የሚገቡት እና ብዙ ማውራታችንን ቆጠብ አድርገን ወደ ማድመጥ፣ በተለይ እኛ ተምረናል የምንለው ወሎች ለማንጣት እንፈልጋለን የምንለው ሰዎች የማድመጥ ጊዜያችንን መጨመር አለብን ብዬ አስባለሁ ያምላል።
መልካም በርከት ያለው ሐሳቦችን ነው ያካፈልሽኝ። ልብ የሚሰብር ሁኔታ ነው። ተስፋ ወዳለው ሁኔታ እንደምንደርስ ተስፋ አድርጋለሁ። የተነበርሽው ጊዜ የእርቀ ሰላም ኮሚሽን ምክትል ሰብሳቢ ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አብላ።